ስጥልን የተከበራችሁ አድማጮቻችን በድጋሚ እንደምናመሻችሁ ቀደም ሲል እንዳልኩት እንግዲህ ዛሬ አቶ ለንጮ ወደ አዲስ አበባ በሄዱ በሶስተኛ ቀናቸው እንግዲህ ተመልሰው ከሀገር ወጥተዋል። ይህንን በተመለከተው ኋላ ላይ ዝርዝር ዘገባ ይዘን ቀርባለን። ይህንን በዚህ ጉዳይ ላይ ማብራሪያ እንዲሰጠን ጋዜጠኛ በፍቃዱ ሙረዳን ጋብዣለሁ ካለበት ሂውስተን ቴክሳስ። እንግዲህ አድማጮች ጋዜጠኛ በፍቃዱ ሙረዳ ከምርጫ 97 ማግስት በሀገር ቤት በኢትዮጵያ ነጻ ፕሬስ ውስጥ ከምርጫ 97 በፊት በጉልህ አስተዋጽኦ ካላቸው ጋዜጠኞች አንዱና በወቅቱ ትታተም የነበረችው የጦማር ጋዜጣ ባለቤትና ዋና ስራ አስኪያጅ እንዲሁም የትውልዴ መዝሙር የተሰኘው የግጥም መጽሐፍ ደራሲ ነው። ጋዜጠኛ በፍቃዱ እንግዲህ በኢትዮጵያ ነጻ ፕሬስ ውስጥ ጉልህ ሚና ከነበራቸው ጋዜጠኞች መካከል፣ በፍርድ ቤት በስር ሲመላለሱ ከነበሩ ጋዜጠኞች መካከል እንዲሁም የቀድሞ የቤንሻንጉል ጉምዝ ፕሬዚዳንት ያረጋል አይሸሹም ትእዛዝ በስራው ሳቢያ ከአዲስ አበባ ታፍኖ አሶሳ ተወስዶ ታስሮ ሲንገላታ የነበረ ነው። በጋዜጠኛ በፍቃዱ ሙረዳ ከጋዜጠኝነት ሙያ በተጓዳኝ እንግዲህ ቀደም ሲል እንደጠቀስኩት የገጣሚም ነው። የትውልዴ መዝሙር የተሰኘ ግጥም መድብል አውጥቷል። ጋዜጠኛ በፍቃዱ ሙረዳ በኢትዮጵያ ነጻ ፕሬስ ጋዜጠኞች ማህበር ውስጥ በጸሐፊነት በአንድ ወቅት አገልግሏል። እንግዲህ እስከ ቅርብ ጊዜ ድረስ ላለፉት 6 ወራት የኦሮሚያ ሚዲያ ኔትወርክ ላይ በአማርኛው ክፍል በሙያው ሲያገለግል ነበር። በፍቃዱ እስከለቀቀበት ድረስ የኦሮሞ ዴሞክራሲያዊ ግንባር ሊቀመንበር ወይም ፕሬዚዳንት አቶ ሌንጮ ለታ እንግዲህ አዲስ አበባ ሰሞኑን መግባታቸው ትልቅና ሰፊ መነጋገሪያ ሆኖ ነበር። በትላንትናው ዕለት እንግዲህ ከዛ ወጥተው ዛሬ አውሮፓ መግባታቸውን ድርጅታቸው አረጋግጧል። እንግዲህ በደህንነት አባላት ሰፊ ወከባ ተደርጎባቸው ከሀገር እንዲወጡ መደረጉ ነው እየተሰማ ያለው። ይህን በተመለከተ እንግዲህ ከጋዜጠኛ በፍቃዱ ሙረዳ ጋር አጠር ያለ ቆይታ ይኖራል። ጤና ይስጥልኝ በፍቃዱ።
ጤና ይስጥልኝ በጣም
እንግዲህ ምናልባት ቀደም ሲል በአጭሩ ለማስተዋወቅ ሞክር ያለው ምናልባት ቀረ የምትለው በፈቃዱ ማን ነው የሚል ካለ የበለጠ ሊብራራ ይገባል የምትለው ካለ ድል ስጥል አንተ።
ኧረ ምንም የቀረ ነገር የለም፣ በቂ ነው። ወደ ፍሬ ነገሩ ብንሄድ ይሻላል።
በፍቃዱ እንግዲህ አቶ ሌንጮ ወደ ሀገር ገቡ፣ ከሀገር ወጡ። እንግዲህ ከዚህ ቀደም የእሳቸው ምክትል ዶክተር ዲማ ነጎ እንዲሁ አገር ቤት ገብተው በ24 ሰዓት ውስጥ መውጣታቸው ይታወሳል። ና የአቶ ሌንጮ መግባት ውይይቱ ሳያበቃ ነው እንግዲህ አቶ ሌንጮ ከሀገር የወጡትና በተለይ ከሀገር መውጣታቸውን እንዴት አገኘው? በዚህ ላይ ያለ አስተያየት ምንድን ነው?
አዎ ዜናውን እንደ ማንኛውም ሰው ሲገቡም እንደ ማንም ሰው ዜናውን ነው የሰማሁት። ከሰዎቹ ጋራ ወይም ከኦሮሞ ዴሞክራሲያዊ ግንባር ጋራ የተለየ ግንኙነትም ኖሮኝ አይደለም። እኔ በመግባታቸው ደስተኛ ነበርኩኝ። ምክንያቱም እነዚህ ሰዎች ትግልን አናካሂድም አናምንበትም ካሉ በኋላ ወደ አገር ቤት በሰላማዊ ትግል እናደርጋለን ብለው ተመልሰዋል። ከተሳካ ካዋጣ ሰላማዊ ትግል ላይ መሳተፉ እና ማድረጉ ጥሩ ነው። እዚያ ሀገር ቁጭ ብሎ በፓል ቶክ ላይ እና በፌስቡክ ላይ ከመታገል ከመፋለም ከዛ ባለፈ ደግሞ ዛሬ እየሰማ ነው ዜና በአገር ቤት ከገቡ በ24 ሰዓት ውስጥ እንዲወጡ ተደርጓል። ይሄ እኔ በሁለት መንገድ ያስፈራኛል። አንደኛ በአሁኑ ወቅት በኢትዮጵያ ውስጥ በተለይም ደግሞ ከመለስ ሞት በኋላ ያንን ሀገር የሚመራው ማን ነው? በእውነትስ ስርዓት ያለው መንግስት አለ ወይ የሚለው ነገር አስፈሪ ነው። አይመስልም። የተለያዩ ስርዓቱ ራሱ በተለያዩ ቡድኖች ተከፍሎ ከአንድ መንደር የወጡ ሰዎች ብቻ በሌሎች ሰዎች ህይወት ላይ መብት ላይ እየወሰኑ ያሉበት ሁኔታ ነው ያለው። ይመስለኛል የአቶ ሌንጮን ከሀገር መውጣት አቶ ሀይለ ማርያም ወይ አባዱላ ወይ ሌላ ሰው ያደረገ አይመስለኝም። የደህንነት ቡድኑ በአቶ ጌታቸው አሰፋ የሚመራው የደህንነት ቡድን የወሰደው እርምጃ ይመስለኛል። እንግዲህ ይሄ የሀገራቸው ነው። አቶ ሌንጮ እንደ ማንም ሰው በሀገራቸው ውስጥ ገብቶ በፈለጉበት መንገድ መሳተፍ ይችላሉ። ይሄ ሳይሆን ቀርቷል። ያስፈራልም፣ ያሳዝናል። በዛ ሀገር ውስጥ ኃላፊነት ያለው ተጠያቂነት ያለው መሪም የሚባል የለምና እንደ በማፊያ ቡድን አይነት የምትመራ ሀገር ነች። ይሄንን ነው አንዱ ፍራቴ። ሁለተኛው እኔም አንተም ከአሁን በኋላ ሀገር አለን ብለን በፈለገን ጊዜ ወደ ሀገራችን ገብተን ቤተሰቦቻችንን የአባት ከቅድመ አያቶቻችን አጽም የተቀበረበትን ቦታ ሄደን ማየት ጎብኘት ልጆቻችን ይዘን መሄድ በማንችልበት ሁኔታ ላይ ነው ያለው እና ይሄ አንዱ በዚህ መንገድ ያስፈራኛል። ሌላው መባረራቸው ጥሩ ነው ነው የምለው እኔ። ተባሮ መምጣታቸው በትጥቅ ትግል በዛች ሀገር ውስጥ ሰላማዊ ትግልን ማካሄድ አይቻልም ብሎ ለሚያምኑ ሰዎች justification ነው በተግባራዊ ማረጋገጫ ነው የሆነውና በእውነትም ያ መንግስት ሰላማዊና ዲሞክራሲያዊ ሆነን አካሄድ ለመቀበል ዝግጁም ፍቃደኛም አለመሆኑም እንደገና ተጨማሪ ማረጋገጫ የሆነበት ጉዳይ ስለሆነ ጥሩ ነው ላለው ነው።
በፍቃዱ በተለይ እንግዲህ አቶ ሌንጮ ከመግባታቸው በፊት ያዘጋጁት ይመስለኛል ትላንት በወጡበት ቀን ዘ ሪፖርተር የተሰኘው እንግሊዘኛ ጋዜጣ ላይ የታተመ አንድ አርቲክል አውጥተው ነበርና የጎሳ ፖለቲካ መነሾው አሁን ያለው የሃዲክ ስርዓት አይደለም ከዚህ ቀደም እንደውም ለዛ ጉዳይ ተጠያቂዎቹ ከዚህ ቀደም የነበሩ ስርዓቶች ናቸው ሚል በምንም መንገድ በአሁን ወቅት በኦሮሞ ብሔር ተወላጆች ላይ የሚደርሰውን የሰብአዊ መብት ጥሰት ስለዛ ጉዳይ ማያነሳ ሰፋ ያለ አርቲክል አውጥተዋልና ምናልባት የአቶ ሌንጮ እንዲህ አይነት ጉዳዮች ላይ ለማተኮር ብቻ ፍላጎት ካላቸው ቢቆዩስ ምን ውጤት ያመጡ ነበር?
እርግጥ ነው አቶ ሌንጮ ለታ እንዲህ ያለ በኔ ጭንቅላት ሊገመገሙ የሚችሉ ሰው አይደሉም። በእውቀታቸውም በፖለቲካዊ ልምዳቸውም በትግል ልምዳቸውም በሚሰነዝሯቸውም በተለያየ መንገድ በሚሰነዝሯቸውም አስተያየቶች ይሄን ለማለት ፈልገው ነው ብሎ ለመተቸት ለኔ ትንሽ ይከብደኛል። ሌላው የተነሳው ነጥብ ይሄ የጎሳ ፖለቲካን ኢያዲግ አይደለም ኢትዮጵያ ውስጥ የጀመረው ብሎ አልከተባለ ችግሩ ምን ላይ እንደሆነ እኔ አይታየኝም።
ችግሩ ሳይሆን እንግዲህ ያነሷቸው ነገሮች ከዚህ ቀደም አማርኛ ቋንቋ ብቻ በአገሪቱ እንዲነገር መደረጉ የተለያዩ ነገሮች አሉና በተለይ እንግዲህ የሳቸው ያቋቋሙት ፓርቲም የኦሮሞ ዴሞክራሲያዊ ግንባርም ለአዲስቷ ኢትዮጵያ ሁላችንም ተከባብረንበት ለምንኖረው ኢትዮጵያ ትግል አደርጋለሁ የሚል ነውና እዛ አይነት የታሪክ ቁፈራ ውስጥ የሚገባ እሳቸው አገር ቤት ከመግባታቸው ጋር ተያይዞ እንደዛ አይነት ነገር ላይ ያተኩራሉ ተብሎ አይታመንምና ምናልባት ያንንም ማድረጋቸው እጅ መንሻ ነው የሚል አስተያየትም እንዲሁ በአንዳንድ ሶሻል ሚዲያዎች ላይ ያየሁበት ሁኔታ አለና ከዛ አኳያ ለማለት ነው እንጂ ጉዳዩ ላይ እውነት ያለም ወይም እንደ አዲስ ይሄን ጉዳይ ማንሳታቸው ላይ ነው አስተያየት የጠየቁ በፍቃዱ ምናልባት
በግለሰቦች አስተያየት ጉዳይ ውስጥ ገብቶ መናገር አስቸጋሪ ነው። ማንም ሰው የፈለገውን አስተያየት ሊሰጥ ይችላል። በአጠቃላይ ግን የኢትዮጵያን የዛችን ሀገር የወደፊት እድል እጣ ፈንታ የሚመለከት ጉዳይ ላይ እንነጋገር ከተባለ ያለምንም ጥርጥር ከዚህ በፊት የዛሬ 50 ዓመት የዛሬ 20 30 ዓመት መፍትሄ ነው ብለን እንጠቀምባቸው የነበሩትን መድኃኒቶች 100% ዛሬ ላይፈውሱንም ላያዋጡም ይችላሉ። ለዛ ችግር መፍትሄዎች ሊሆኑ ይችላሉ። ስለዚህ ሁሉም በዛች ሀገር ውስጥ ያገባኛል ብሎ የሚያስብ ወይም የዛች ሀገር ባለቤት ነኝ ብሎ የሚያስብ ያቺ ሀገር የ82 በላይ ብሔር ብሔረሰቦች ሀገር ነች የፈለገውን ስም መስጠት እንችላለን። እነዛ ሁሉ የራሳቸው ስሜት፣ የራሳቸው ህመም፣ የራሳቸው ደስታ፣ የራሳቸው ፍላጎት አላቸው። ኢትዮጵያ የጋራ ጎጆ ነች ብለው ተሰባስበውበት በስምምነት የሚኖሩባት ሀገር እስከሆነች ድረስ ያቺን ሀገር ያቺን ጎጆ ለሁሉም በጋራ ተስማሚ በሚሆንበት ጉዳይ ላይ እንዴት ማመቻቸት አለብን የሚለውን ጉዳይ ይሄ ትውልድ የራሱን ስራዎች መስራት አለበት። የሚሰራውም ስራ ይጠበቅበታል። ይሄን የተሻለ ስራ አንዱ ለራሱ ሲል የሚገነባውና የሚያደርገው ነገር ሌላውን እንዳያፈርስ ሌላውን እንዳያጠፋ ምን አይነት ጥንቃቄዎች መደረግ አለባቸው በሚለው ጉዳይ ላይ የኔም ያንተን ጥያቄ ይሄ ነው። እኔም አንተም ልንሰራበት የሚገባ ጉዳይ ነው። ዋናው ነገር ግን ያቺን ሀገር ከዚህ በፊት እንደነበረው ከዚህ በፊት በነበረው ታሪክ ወይም ተረት ላይ ተመስርተን ለወደፊትም የሚቀጥሉት 150 አመታት እናቆያታለን የሚለው ነገር ለኔ ስጋት ነው።
በፍቃዱ እንደው እንግዲህ እንደ ባለሙያም ነው እንደ ጋዜጠኛም ምናልባት ነው መጠይቀህና የኦሮሞ ዴሞክራሲያዊ ግንባር እንግዲህ በይፋ ዛሬ የሰጠው መግለጫ አለ። ማምሻውን በሰጠው መግለጫ ላይ ቀደም ሲል በመጠኑ ልጠቅሰው የሞከርኩትን ጉዳይና ወደፊትም ተስፋን ቆርጥም ጥረታችን ይቀጥላል ሰላማዊ ትግል እንግዲህ ብዙ የሚያስከፍለው ብዙ መንገድ መሄድ ያስፈልጋል የሚል አይነት መግለጫ ነው የሰጠውና በርግጥ ከህዋት የቀደመው ባህሪ አቋያ ከህዋት ጋር በተደራድሮ ለውጥ ማምጣት ይቻላል ወይ? እንግዲህ መደራደር ሲባል ደግሞ እኩል አቅምም ይጠይቃልና አንድ የመንግስትነት ስልጣን በጠመንጃ ያዘ ኃይልና ምንም የሌለው ፓርቲ ምናልባት የብሔርን ወይም የኦሮሞ ብሔርን ይወክላል በሚል ህወሓት በዛ መንገድ በየጊዜው እንደ ማስፈራሪያ የሚቆጥራቸው ነገሮች አሉና ማምጣት ይቻላል ወይ? እንግዲህ ካለፈው ልምድ አኳያ
አባይ ታይ ባለፈው ሰምተህ ከሆነ ኤስቢኤስ ለሚባለው የአውስትራሊያ ሬዲዮ ላይ በሰጠው አንድ ቃለ መጠይቅ በሚቀጥሉት 40 ወይም 30 አመታት ኢትዮጵያን እንዲመሩ ምን በማድረግ ላይ እንዳለ የሱ ድርጅት የሱ ፓርቲ ምን ማድረግ ላይ እንዳለ ተናግሮ ነበር። ዛሬ ባለሀብቱን ይሄ ለማታይ ባለሀብት እነሱ ብለው የሚጠሩትን እያጎለበትን ያለ ነው በኢኮኖሚ አቅሙ ብቻ ሳይሆን በፖለቲካ አቅሙም ጭምር ነው። አብክተን አጎልብተነው የነገ ስልጣን ባለቤት እንዲሆን እናደርጋለን። ይሄን እስክናስፈጽም ድረስ አንቆምም። ይሄ ለኛ ግልጽ መሆን መቻል አለበት። ይሄ ነው የነሱ አቋም። ለማታይ ባለሀብት ዛሬ ብለው የሚሉት ደግሞ እንደማን ናቸው? ራሳቸው ናቸው። ስለዚህ ካባ ቀይረው ለዚህ ቻገር ስልጣን ላይ 50 እና 60 አመት የሚቀጥሉት 100 አመትን እንቆያለን ብለው በግልጽ እየነገሩን ነው ያለነው። ግን እነሱ ስላሉ ብቻ መቀበል አለብን ወይ? እነሱ ስላሉ ብቻ ዝም መባል አለበት ወይ? የሚለው ነገር ግን የፈለገውን ዋጋ ያስከፍል ሰላማዊ ትግሉ በሚችለው መንገድ መቀጠል መቻል አለበት። እኔ ሌላ የትጥቅ ትግልና ካይዳለን የሚለው ማይል ለምን ያካሂዳል የሚል አቋም የለኝም። መተቻለ መደጋገፍ የሚቻልበት ነገር ላይ መደጋገፍ አንዱ በሌላኛው ላይ ድንጋይ ማወርወሩን አቃቂር ማውጣቱን አቁሞ በሰላማዊ ትግል የሚለው ነገር ደፋሎ የሚለው ኃይል ይግፋ፣ በትጥቅ ትግል ያዋጣኛል የሚለው ኃይል ይግፋ። እኔ በሁለቱም በኩል ክፋት የለኝም። ሌላው በዚህ ጉዳይ ላይ ሊል የሚችለው ነገር ሰላማዊ ትግል የሚባለውን ነገር ወይም ስለ ለውጥ ስናነሳ የአንድ አመት የአስር አመት ወይም የወያኔ መንግስት ብቻ ከስልጣን ማስወገድ የኢትዮጵያን ዘላቂ ችግር ይፈታል ብሎ ማመንን ከጭንቅላታችን ውስጥ ማውጣት መቻል አለብን። አሁን በፖለቲካ ትግሉ ምህዳር ላይ ያሉት የትግል መሪዎች እኛ ስልጣን ከያዝን ብቻ ነው ችግሩ የሚፈታ የሚለውን ከአእምሯቸው ማውጣት አለባቸው። ለመጪው ትውልድ ነው መስራት ያለባቸው። የዛሬ 20 እና 30 አመት 40 እና 50 አመት የሚመጣው ትውልድ ምን አይነት አገርና ምን አይነት ቅርጽ ሞዴል ያለው የመንግስት ስርዓት አገር መቀበል አለበት፣ ምን አይነት አገር እናዘጋጅለታለን ብለው ማሰብ መቻል አለባቸው። ለሩቅ ማሰብ አለባቸው። ይሄን የሩቅ ሐሳብ ጭንቅላታቸው ውስጥ ካደረጉ ደግሞ ምንጊዜም የሰላማዊ ትግሉን በር መዝጋት አስፈልጊ አይደለም። ዛሬ ተባረሩ ሊሆን ይችላል እና ተለንጮ ነገም ተመልሶ ለመግባትና ለማንኳኳት ተስፋ ለመቅረጡና መግፋቱ የተሻለ ነው የሚመስለኝ። ጥሩ ማቋም ይመስለኛል። በግሌ
በነገራችን ላይ ቀደም ሲል ጠቅሰዋል እንግዲህ በፍቃዱና እንኳንም ተባረሩ ይሄ በአገር ቤት ሰላማዊ ትግል እንደማይሰራ እንግዲህ ቀደም ሲል ይሄ ነገር ተደጋግሞ ተብሏል። በተግባርም የታየ ነው እንግዲህ ፓርቲ የሚያፈርስበት የፓርቲ መሪ ራሱ የሚመርጥበት አገዛዙ እንግዲህ እኛ ከነበርንበት ጊዜ እንኳን አገር ቤት ከነበርንበት ጊዜ ትንሽ ለየት ያለ ፊት ለፊት የወጣና አይን ያወጣ ስልት እየተጠቀመ ያለበት ሁኔታ አለ አገዛዙና ምርጫ ቦርድና የኢህአዴግ ጽህፈት ቤትን የኢህአዴግ አመራርን ወይም የህወሓት አመራሮችን መለየት የማይቻልበት ደረጃ የተደረሰበት ሁኔታ አለና ህግ እንደ አርጩሜ እየተጠቀመ ያለ አገዛዝ ጠመንጃና ህጉን እንደ አርጩሜ እየተጠቀመ ያለበት አገዛዝ ባለበት ሁኔታ ውስጥ በርግጥ ገብቶ በሰላም ተንቀሳቅሶ መስራት ይቻላል ወይ? እንግዲህ የፓርቲዎች ጽህፈት ቤት መዘጋት፣ መደብደብ፣ መታሰሩ ባለበት ሁኔታ ለማለት ነውና ይሄን አስተያየት ልቀበልና መጨረሻ ላይ በተለይ ያንተን ሙያዊ አስተዋጽኦ በተመለከተ አንድ ጥያቄ አነሳለሁ።
ይቻላል ወይ የሚለው ነገር ማን ነው ይቻላል ብሎ መከላከሉን የሚሰጠው ነው እኮ። መጠየቅም የለብንም መጠበቅም የለብንም። ትግል ነው ይሄ፣ አንዱ የትግል ዘርፍ ነው። መስዋዕትነት አለው፣ ዋጋ ያስከፍላል። ያንን ዋጋ ለመክፈል ዝግጁ መሆንና ራስን አዘጋጅቶ መግባት ነው። ይቻላል ወይ የሚለው ነገር ሬሊ አተዘጋጅቶ ተደላድሎ የሚቀመጥና እንካ ብሎ የሚሰጥ አለ ለማለት አንችልም። በሰላማዊ ትግሉ እንገፋለን የሚለው ኃይል ይግፋ እስከ መጨረሻው ድረስ። አይቻልም በምንም አይነት መንገድ ስርዓቱ ስልጣንን እንኩ ብሎ አምጥቶ በእጅ ለህዝብ አይሰጥም። የሰላማዊ ትግሉን በውስጡ የሚቀጥል ሌላውም ኃይል የትጥቅ ትግሉን ደግሞ የጉልበት ትግሉን ደግሞ ይቀጥላለሁ በሚለውም ደግሞ ይቀጥል። ይቻላል የሚለው ነገር አይቻልም፣ ስርዓቱ አይሰጥም፣ ግን ትግሉ መቆም የለበት።
በፍቃዱ እንግዲህ በተለያየ የብሔር ጥያቄዎች የሚያነሱ ድርጅቶች አሉ። የሰብአዊ መብት ጉዳይ መቅደም አለበት፣ የግለሰብ ጉዳይ መቅደም አለበት የሚሉ አሉ። በትጥቅ ትግል የሚታገሉ አሉ፣ በሰላማዊ መንገድ እንታገላለን የሚሉ አሉ። እና በአጠቃላይ እንደው በኢትዮጵያ ውስጥ በዚህ ወቅት ልናተኩርበት የሚገባውና ሊያደማምጠን የሚችለው አጀንዳ ምንድነው? ምንስ ማድረግ አለባቸው? እንደው አንተ እንደ ባለሙያ አያይዘህ እንድትመልስልኝ በመጨረሻም ፈልገው ደግሞ ያንተስ የሙያ አስተዋጽኦ ወደፊት እንዴት ነው የሚቀጥለው? እንግዲህ ኮሮሚያ ሚዲያ ኔትወርክ በፈቃድህ መልቀቅህና ወደ ቤተሰቦች መመለስን ሰምቻለሁና ነው።
ስለ ኢትዮጵያ ተቃዋሚ ድርጅቶች ደጋግመን ስናነሳ ነበረ፣ ስንጽፍም ነበረ ታስታውሳለህ። በተለያየ መንገድ ተባበሩ አንዱ ብለን የምንላቸው ነገሮች ነበሩ። አሁንም ያው ጥያቄ ነው። ተባበሩ ስለተባለ ብቻ መፍትሄ ይኖራል ብዬ አሁንም አላምንም። እና ጦረታ የሚመሩት ድርጅት 40 ዓመት 50 ዓመት ሆኖታል። የኦሮሞ ነጻነት ግንባር አንጋፋ ከሆነ ድርጅት ነው። አሁን እነሱ ከዛ ወጥተው ይህን ፓርቲ መሰረቱ እንጂ ኦኤልኤፍ ምንድን ነው እስከዛሬ ያደረገው? ከታሪኩ እና ከስሙ እንደገና ካለው ማስቤዛ አንጻር ሲታይ ምን ያህል ስራ ሰርቷል? ብደንክናል አስተዋጽኦ ቀላል አይደለም። በመሬት ላይ ያለ ብዙ የትግሉ አስተዋጽኦዎች አሉ፣ ግን መሄድ የሚገባውን ቦታ ላይ ሄዷል። ጉልበቱም የኦሮሞ ህዝብ ወይም ደግሞ የፓርቲ ድርጅት ጉልበታቸውን በራሳቸው ላይ ነው የጨረሱት። እስከዛሬ በጠላታቸው ላይ አልተጠቀሙም፣ በተቀናቃኛቸው ላይ አልተጠቀሙም። ተቃዋሚው ሌላውን ተቃዋሚ ይሄንን ነው እያደረገ ያለው። ጉልበቱን እርስ በራሱ በመሻኮት ላይ ነው እየጨረሰ ያለው። ያንን ጉልበቱን ይቆጥብ፣ ልዩነቶቹን ይጥብ። ስለዚህ የጋራ ጠላቱን ይለጅ፣ የረጅም ጊዜ ስትራቴጂ ፕላን ይኖር። በዚህ መንገድ መሄድ እስካልተቻለ ድረስ እርስ በራሳቸው እነሱ እየተባሉ እዚህ ሲናቆሩ እነዛ የራሳቸውን ስራ ይሰራሉ። ከአሁን በኋላ 50 60 70 80 ዓመት ለልጅ ልጆቻቸው ስልጣን ያስተላልፋሉ። ስቃዩን በዛው መጠን ይቀጥላል ማለት ነው። የኔን የስራ ሁኔታ በተመለከተ አላውቅም። ምንድነው ማበረከት የሚችለው አስተዋጽኦ? ባለፈው 7 እና 8 ዓመታት እዚህ ሀገር ውስጥ እንደ መሽጌ እንደ ሰጎን በኑሮ አሸዋ ውስጥ መሽጌ ኖርኩኝ። ከዛ ባለፉት ጊዜ ደግሞ ትንሽ ቀዳዳ ተገኘ፣ መተንፈስ እንችላለን፣ አስተዋጽኦ ማበረከት እንችላለን፣ እኛም የራሳችንን ጠጠር መወርወር እንችላለን ብለን የኦሮሚያ ሚዲያ ኔትወርክ ተከፍቶ ነበረ። በዛ ቦታ በዛ በኩል ለመሳተፍ ሞክሬ ነበረ፣ አልተሳካም። ያለመሳካት ጉዳይ ይኸው ቅድም ስናነሳባቸው የነበሩ አጠቃላይ የነበርንባቸው አሁንም ያሉ በእኛም ህብረተሰብ ውስጥ ያሉ የፖለቲካ ችግሮች፣ የመተላለፍ ችግሮች፣ የመፈራረጅ ችግሮች ሊሆኑ ይችላሉ ብዬ ገምታለሁ። እንደዛም ተብሎ አናቆምም፣ እንቀጥላለን በምንችለው በተገኘው ቀዳዳ ሁሉ። ሌላ ምንም የምናደርገው ነገር ነው። የዛን ህዝብ ስሜት ጩኸቱን ማስተጋባት ነው፣ እኛም በተቻለን መንገድ መጮው ነው። ከዛ የተሻለ ከእናንተ ጋራ በመሆን የማንሰራ ከሆነ እኔ ብቻዬ ታምር እፈጥራለሁ፣ ይሄን አደርጋለሁ ብዬ የሚለው ነገር የለኝም ለጊዜው።
ጋዜጠኛ በፍቃዱ ሞረዳ፣ በህብር ሬዲዮ አድማጮች ስም ከልብ አመሰግናለሁ። ወደፊትም በሌሎች ጉዳዮች ላይ እንግዲህ ሙያዊ ማብራሪያ እንድትሰጠን መጋበዛችን አይቀርም። አንተ ቀረ የምትለው ሀሳብ ካለ እድል ልስጥህና እንሰናበት።
በእውነት እኔ ቀረ ብዬ የሚለው ነገር የለም። እስካሁን ካወራ ነው ካለውን ጊዜ አንጻር ዋናው ነገር ቅድም ያልኩት ነገር ነው። ሰው ያንን ስርዓት የሚታገሉ ኃይሎች ደጋፊዎችም ቢሆኑ የተለያየ ቡድኖችን የሚደግፉ ኃይሎች አንደኛው ሰላማዊ ትግልን ለማካሄድ ይላል፣ የወያኔን የስርዓት እድሜ ለማራዘም ነው ብሎ ቃጭል ከመተሳሰር፣ ያኛው ደግሞ የትጥቅ ትግል የማያዋጣ ነው በዚህ ያረጀ ጊዜ ያለፈበት ነው ብሎ ቃጭል ከመተሳሰር ይልቅ የሚሄዱ ሰዎች መንገድ በፈለጉበት ይሄዱ፣ መንገዳቸውን ማክበር፣ አላማቸውን ማክበር፣ አስተዋጽኦ ማበርከት የምንችልበት ከሆነ በሁለቱም በኩል ተደጋግፈው ሊሄዱ በሚችሉበት ጉዳይ ላይ ሚዛናዊ የሆነ ህሊና እንዲኖረን ሚዛናዊ የሆነም ድጋፍ ማድረግ አለብን። ይሄም አንዱ የመከፋፈላችንና ለጠላትም ደግሞ ሰፊ እድልን የመስጫ መንገድ ስለሆነ እዚህ ቀዳዳዎችን እየዘጋን የምንችልበት መንገድ ላይ ብናስብ የሚል ሀሳብ ነው ያለው። እንደ አንድ ዜጋ ነው ይሄን ሀሳብ ልሰጥ የምሰነዝረው እና ይሄው ነው ያለኝ። አመሰግናለሁ እድሉን ስለሰጣችሁን።
ከልብ አመሰግናለሁ በፍቃዱ። በአድማጮቻችን ስም ቀደም ሲል እንዳልኩት እንግዲህ ወደፊት በሌሎች ፕሮግራሞችም እንገናኛለን። እግዚአብሔር ይስጥልኝ። መልካም ምሽት ይሆንልህ።